Voice of America.
የላሊበላን ቅርስ እንታደግ በማለት የከተማዋ ነዋሪዎች ትናንትና ሰላማዊ ሰልፍ አካሂደዋል። ቅርሱ በሰው ሰራሽና የተፈጥሮ አደጋ ጉዳት እየደረሰበት ሲሆን ሙሉ ጥገና እስከሚደረግለት ተብሎ የተሰራለት ጊዜያዊ ጣሪያ ቅርሱን እየተነጣጠቀው ነው ሲሉ የቤተክርስቲያኑ አስተዳዳሪ ስጋታቸውን ገልጸዋል። አስቴር ምስጋናው ዝርዝሩ ልካለች።
የኢትዮጵያ ቀደምት የስልጣኔ አሻራን የገለጠ የህንፃ ጥበብ ነው ቅዱስ ላሊበላ። ይህ ከአንድ አለት ተፈልፍሎ የተሰራው ውቅር አብያተ ክርስቲያናት ከ900 ዓመት በላይ እድሜ ያስቆጥሯል። እንደ አውሮፓውያን አቆጣጠር በ1978 ዓ.ም ከኢትዮጵያ አልፎ የዓለም ቅርስ ሆኖ ተመዝግቧል። ድንቅ የተባለው ይህ የታሪክ አሻራ በተለይ ከመቶ ዓመት ወዲህ የሰው ሰራሽና የተፈጥሮ አደጋዎች ተጋርጠውበታል። በተለይ ከ10 ዓመት በፊት ለመንግስቱም ሆነ ለዩኔስኮ ቅርስ ጥገና እንደሚያስፈልገው በተደጋጋሚ በቤተ ክርስቲያኑ አስተዳዳሪዎች ጥያቄ ቀርቧል። የኋላ ግን ዋናው ጥገናው እስኪደረግ ድረስ ለአምስት ዓመት ብቻ ከዝናብና ከፀሐይ እንዲከላከል ተብሎ የተሰራው የባሰውን ቅርሱን ለመጉዳት ምክንያት ሆኗል ይላሉ ምዕመናንና አስጎብኚዎቹ። ይህ ያሳሰባቸው የከተማዋ ነዋሪዎች ትላንት ላሊበላን እንታደግ በማለት ሰልፍ አድርገዋል። አስጎብኚ ቀሲስ ደምሴ አስተያየቱን እንዲሰጡኛል።
መጠለያው የቆመው ከአንዱ ቤተክርስቲያን አናት አሊያም በቤተክርስቲያን ውስጥ ለውስጥ ከሚገኘው ጣመን አናት ላይ የቆመ በመሆኑ በተለይ ቤተክርስቲያኖቹ ካሉበት የእድሜ ቆይታ አንጻር ድንጋው በእድሜ ብዛት እየሳሳና እየሳሳ የመጣ በመሆኑ ያሸች ሁለት መሸከም በማይቻልበት ሁኔታ ነው። ስለዚህ እነዚህ ጥናቶች የመጀመሪያው ነገር የቆመው ፒላር የቆመው አንዱ ቤተ ጎልጎታ በሚባለው አናት ላይ ነው። ሌላኛው እንደገና በቤተ አባ ሊባኖስ አናት ላይ ነው። ሌላኛው እንደገና ከቤተ አማኑኤል ድርጌትን ወይም በውስጥ ለውስጥ ከሚገኘው አናት ላይ ነው። ስለዚህ እነዚህ መጠለያ የቆሙባቸው አናቶች ወደፊት ለመደርሰት የሚያስችላቸው ሁኔታ ያለበት ሁኔታ በመሆኑ ይሄ እንዲጠና ተደርጎ ነበረ። ስለዚህ ሁለቱ ወይ ሶስቱ ድርጅቶች ያጠኑትናት የተለያየና በተለያየ አካባቢውን ህዝብ በሚያምታታ ጉዳይ ላይ በመሆኑ አንደኛ ጥራቱ ህዝቡ የሚያውቁና የሚያምንበት ራሱ ህዝቡ በአካል ያውቀዋል። ስለዚህ የቆመው አናቱ ላይ በመሆኑ፣ የቆመው ከታናኑ ላይ በመሆኑ፣ የቆመው ከቤተክርስቲያኑ ራስ ላይ በመሆኑ ምንም ጥርጥር የለውም። ሌላ ጥናት ሳይንስ እንዲህ የሆነ ዝርዝር ሁኔታ ሊያስፈልግ አይችልም። ስለዚህ በዚህ መሰረት ይሄ መጠለያ ምንም ሁለተኛ ሶስተኛ አማራጭ አይኖርበት መነሳት አለበት የሚል ጥያቄ ነው ለተደጋጋሚ ጊዜ ሲቀርብ የነበረው። ስለዚህ ይሄ ጥናት በተለያዩ አካላት የተጠና ጥናት ስለነበረ
የቤተ ክርስቲያኗ ዋና አስተዳዳሪ አባ ጽጌ ስላሴ መዝገቡ እንደሚሉት የቅርሱ ጥገና በመንግስትም ሆነ በዩኔስኮ ትኩረት እንዳላገኘ ይናገራሉ።
10 ዓመት በፊት እነዚህ የተጎዱት አብያተ ክርስቲያናት ጥገና እስከሚደረግላቸው ዓለም አቀፍ ምርምር ተደርጎ በምን ይጠገናሉ፣ ማን ይጠግናቸዋል የሚለው እስከሚጠና ድረስ አሁን ባሉበት ፀሐይና ዝናብ ቢያልፍባቸው ጉዳታቸው ስለሚጨምር ተብሎ በአውሮፓ ህብረት ሰን ለአራቱ ወይም ለአምስቱ አብያተ ክርስቲያናት መጠለያ ተሰርቶላቸዋል። እነዚህ መጠለያዎች የተቀመጠላቸው ጊዜ በነበረው በጊዜው የተገለጸው ከ5 ዓመት በላይ አይቆይም። ከዚያ ድረስ የሚጠገንበት ቴክኖሎጂ ተገኝቶ ቅርሶቹ ተጠግነው ይነሳል ወይም ደግሞ ዘላቂ የሆነ መጠለያ ይሰራላቸዋል የሚል ቃል ነበር የተገባው። ሆኖም ግን እነዚህ ከ5 ዓመት በላይ አይቆይም የተባሉት መጠለያዎች አሁን ከ10 ዓመት በላይ አስቆጥረዋል። ጊዜያቸው ከማለፉም ባሻገር የተሰሩበት ብረት በጣም ከባድ እና እያንዳንዱ ትንንሽ ብረቶች የሚባሉት ሳይቀር በክሬን ነው እየወጡ የተሰሩት እና በጊዜው የነበረው የአካባቢው የነፋስ መጠንና አሁን ያለበት የነፋስ መጠን በሙያተኞች ሲጠና እጅግ ልዩነት አለው። አሁን ኃይሉ እየጨመረ መጥቷል፣ የነፋሱ ኃይል። በዚህ ምክንያት ምናልባት ከባድ ነፋስ ወይም ደግሞ የመሬት መንቀጥቀጥ ቢፈጠር ራሳቸው ምንም አይሆኑም። በላይ ያለው ብረት ግን በራሳቸው ከቅርሶቹ ላይ ከወደቀ ያጠፋቸዋል በሚል ስጋት አሁን መጠለያው የሚያሳየው ክፍተት ስላለ እንዲነሳ የሚል ያው መንግስትን ማምኖበት የዩኒስኮ ባለሙያዎችን በተደጋጋሚ አምነውበት በአሁኑ ጊዜ ጥናቱ አልቆ ተግባራዊ እንዲሆን በማለት የተወጣ ሰልፍ ነበረ።
አባቴ ግስላሽ ያክለው ቅርሱን ለመጠገን የሚያስፈልገው ወጪ 300 ሚሊዮን ብር ሆኖ ሳለ የኢትዮጵያ መንግስት ግን በዚህ አመት የመደበው 20 ሚሊዮን ብር ብቻ ነው። በተደጋጋሚ ጥናት እየተደረገ ነው። ጥናቱ ተጠናቋል ቢሉም 5 አመት ሙሉ ጠብ ያለ ነገር የለም ነው ያሉት። ጉዳዩን የሚመለከተው የኢትዮጵያ ቅርስና ጥበቃ ባለስልጣን ነው። ዋና ዳይሬክተሩ አቶ ዮናስ ደስታ ትናንት ከአማራ ቴሌቪዥን ጋር በነበራቸው ቆይታ ጥገናውን ለማስጀመር ጥናቱ የተጠናቀቀ ሲሆን የበጀት ችግር እንዳጋጠማቸው ይናገራሉ።
ጥናት ብቻ ሳይሆን የፓይለት ፕሮጀክቶችን እና ከነሱ ጋር የተገኙትን ውጤቶች ሪፖርት ለዩኔስኮ አቅርበን ባለፈው ግንቦት ወር የዩኔስኮ ኢኮሚና አይኮሙስ የፊልድ ምዘና እዛው ላሊበላ ድረስ መጥተው አከናውነው እነሱም ይሄን አይተው ያደረግነውን ጥረት ጎልብቶ ለሁሉም አብያተ ክርስቲያናት ይሄን ነገር በማከናወን ቅርሶችን ልንታደግ እንደሚገባ የያዝነው አቅጣጫ ትክክለኛ ተገቢና ይሄን ተሞክሮ እንደገና ወደ ተግባር በማስፋት ሊከወን እንደሚገባ የሚያሳይ ሪፖርት ባለፈው ሳምንት ቀርቦልናል። ብዙ ነው የሚጠይቀው የፋይናንስ አቅም በአንድ ጊዜ ስራዎችን ለማከናወን። ስለዚህ የፋይናንስ አቅሙ ከባለስልጣን መስሪያ ቤቱ አቅም በላይ ስለሆነ ሁሉም ለዚህ ግብዓት ሊኖራቸው የሚችሉ አካላት እዚህ ጉዳይ ላይ ልዩ ትኩረት ሰጥተው ድጋፍ እንዲሰጡን ነው በተደጋጋሚ እየጠየቅን ያለ ነው። ዓለም አቀፍ የሆኑ ኮንትራክቶች ውስጥ ለመግባት የግድ የፋይናንስ አቅም በጀታችን ሊኖር ይገባል። ስለዚህ ያንን የማረጋገጥ ስራ ነው ላለፉት ሁለት ወራት እየሰራን ያለ ነው።
አቶ ዮናስ አክለው በቅርቡ በየደረጃው ከሚገኙ አካላት ጋር ምክክር በማድረግ የቱሪዝም ልማት ፈንድ የተቋቋመ ሲሆን ህዝቡ ድጋፍ እንዲያደርግም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር።